The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የውሳኔ ሀሳቡን በእንዲሰጥ ለሚታገሉ ወገኖች በሙሉ የምመክረው ነገር ምርጫ ቦርድ እንደ ተቋም ይህን ጉዳይ ዳር ለማድረስ በጥንቃቄ እየሰራ ስለሆነ ሌሎች አላስፈላጊ ነገሮች ላይ ታቅቦ ከምርጫ ቦርድ ጋር በጋራ ለመስራት መሞከር ለጥያቄውም ለክልሉም ለሀገርም ይረዳል ብዬ አምናለሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸታ የለናቸው ዘገባውን በእለቱ አብይ ርዕስ ይዘናል።
በክልል የመደራጀት ጥያቄዎች የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን በ10ኛው ጉባኤ በጥናትና በህግ አግባብ መሰረት እንደሚፈታ ባስቀመጠው ውሳኔ መሰረት ምላሽ ያገኛል ሲሉ የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። የሲዳማ ዞንና አስተዳዳሪ የሲዳማ ህዝብ የምርጫ ቦርድ ስራ በትጋት እንዲጠባበቅ ሲሉ አሳስበዋል የሚለው ደግሞ በመጽሔቱ ከሚቀርቡ ርዕሶች አንዱ ነው።
ከምሽቱ ዋናውና ዜና መካከል አሁን ቀደም ሲል የገለጥከው የሲዳማ ጉዳይ፣ ሌላው ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምራ ተወካዮች የስልጣን ክፍፍልን የተመለከተ ስምምነት ተፈራረሙ፣ ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባላት ደጋፊዎቻቸው ትናንት የተሰነዘረባቸው ነቀፌታ ሲከላከሉ ተሰምተዋል የሚሉና ሌሎችም ይኖሩናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሐምሌ 10 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበነን አቀናባሪያችን ንጉሱ ታምሬ አብረናችሁ እስከ 4 ሰዓት እንቆያለን። እናንተም አብራችሁን ቆዩ። በቅድሚያ ግን
የሰዓቱን የዓለም ዜና።
የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት ያንዱን ወገን ብቻ ተግባራዊ ከማድረግ እንዲቆጠቡ ምርጫ ቦርድ አሳሰበ። ድርጊቱም የሕግ መሰረት እንደማይኖረው አስታወቀ። ቦርዱ በሚቀጥሉት 5 ወራት የሲዳማን ሕዝብ በክልል ደረጃ የመደራጀት ጥያቄ በውሳኔ ሕዝብ እንደሚያስፈጽምም ገልጿል። የዕለቱ አብይ ርዕስ ቅድም እንዳልነው ዝርዝሩን ያቀርባል።
ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምራው ቡድን ተወካዮች የስልጣን ክፍፍሉን በተመለከተ አንድ ስምምነት በዛሬው ዕለት መፈራረማቸው ተገልጧል። ሀርቱም ውስጥ በተካሄደው ስነ ስርዓት የተፈረመው ይህ ስምምነት በመጪው አርብ በፊርማ የሚጸድቅ ህገ መንግስታዊ ሰነድንም እንደሚያካትት ነው የተመለከተው። የሱዳን ጦር ኃይል የረጅም ጊዜ ፕሬዚዳንት የነበሩትን አልበሽርን ከስልጣን ካስወገደ ወዲህ አገሪቱ ውስጥ የነበረው ቀውስና አለመረጋጋት ከሚረግብበት አኳያ ይህ የተፈረመው ሰነድ ትልቅ እርምጃ ነው ተብሏል። መጽሔት ዘገባ ያቀርብበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባል ደጋፊዎቻቸው ትናንት የተሰነዘረባቸውን ነቀፌታ ሲከላከሉ ታይተዋል። ፕሬዚዳንት ትራምፕ በትዊተር ባስተላለፏቸው መልእክቶች የተወካዮች ምክር ቤት 4 ሴቶች አባላት በዩናይትድ ስቴትስ ላይ ነቀፌታ በማቅረባቸው ወደ መጡባቸው አገሮች ይመለሱ ማለታቸው ብዙ ውግዘት ያስከተለባቸው መሆኑ ይታወቃል። አባባላቸውም ዘረኝነት ነው ይላሉ ነቃፊዎቻቸው። ፕሬዝዳንቱና ደጋፊዎቻቸው ደግሞ ዘረኝነት የምትለው ቃል ከውግዘት ውስጥ እንድትወጣ ይጠይቃሉ። አልተሳካላቸውም። ካለ አንዷ በስተቀር 3ቱ የምክር ቤት አባላት የአሜሪካ ዜጎችና ዩናይትድ ስቴትስ የተወለዱ ናቸው። ይህ ክስተት ታዲያ ፖለቲካንና ዘርን አስመልክቶ በአገሪቱ ያለው ክፍፍል ጎልቶ እንዲወጣ አድርጎታል ተብሏል። በዚህም ላይ መጽሔት ዘገባ ይኖረዋል።
በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሚያንማር ጠቅላይ ጦር አዛዥ ሚን አውን ሄለንግ እና በሌሎችም ከፍተኛ ወታደራዊ መሪዎች ላይ ማዕቀብ ጥሏል። እርምጃው የተወሰደው ሰሜናዊ ራሂኒ ክፍለ ግዛት ውስጥ በሙስሊሞች ሮሂንጃዎች ላይ በዘፈቀደ ከተፈጸሙ ግድያዎች ጋር በተያያዘ መሆኑን ጠቅሶ የአሜሪካ ድምፁ ሪቻርድ ግሪን ያጠናቀረውን ዘገባ ዝርዝር ቆንጅታ ይዛ አቅርባለች።
የውጭ ጉዳይ ሚኒስቴር በደነገገው እቀባ የሚያንማሩ ጠቅላይ የጦር አዛዥ ሚን ኡንግ ሌንግ፣ ምክትላቸው ሶ ዊን እና ሌሎች ሁለት አዛዦች እንዲሁም ቤተሰቦቻቸው ዩናይትድ ስቴትስ እንዳይገቡ ታግደዋል። ይህም በበርማ የጦር ኃይል ከፍተኛ አመራሮች ላይ እርምጃ በመውሰድ ዩናይትድ ስቴትስን የመጀመሪያ እንደሚያደርጋት ነው የውጭ ጉዳይ ሚኒስቴር ያስታወቀው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰጡት ቃል የሚያንማር መንግስት የሰብአዊ መብት ጥሰቶችንና በደሎችን የፈጸሙትን በተጠያቂነት ለመያዝ እርምጃ አለመውሰዱ አሁንም ዩናይትድ ስቴትስን ማሳሰቡን ቀጥሏል ብለዋል። አያይዘውም 750,000 የሚሆኑ ሮሂንጃዎች ወደ አጎራባች ባንግላዴሽ በተሰደዱበት አሰቃቂ ጥቃት ወቅት 10 ሮሂንጃዎችን የገደሉ ወታደሮች ከእስር እንዲለቀቁ የሚያንማሩ የጦር ሰራዊት ዋና አዛዥ ትዕዛዝ መስጠታቸው በቅርቡ ይፋ መደረጉን ጠቅሰውታል። ሚያንማር ውስጥ በስፋት ሮሂንጃዎች ከባንግላዴሽ በህገወጥ መንገድ የፈለሱ ተደርገው ይታያሉ። የጦር ሰራዊቱም በጅምላ በመጨፍጨፍ በመድፈር መንደሮችን በማጋየት ላደረሰው ጥቃት ሰርጎ ገብ ሮሂንጃዎችን ለማስወገድ የወሰድኩት ነው ይላል። ኢንዲን መንደር ላይ የተፈጸመውን ጭፍጨፋ መጀመሪያ የዘገቡት ሁለት የሮይተርስ ጋዜጠኞች ዋ ሎን እና ኪያው ሶ ኡ የመንግስት ምስጢራዊ ሰነድ ይዘው ተገኝተዋል ተብለው 1 ዓመት ከ4 ወር በእስር ላይ ከቆዩ በኋላ ባለፈው ግንቦት ወር መለቀቃቸው ይታወሳል።
ቆንጅትና አሰግናለን ለዘገባው። በደቡብ ኮሪያና በጃፓን መካከል ያለው የንግድ ውዝግብ እየተጧጧፈ ባለበት በአሁን ወቅት ዩናይትድ ስቴትስ ከፍተኛውን የሽምግልና ሚና ልትጫወት መሆኗ ተነገረ። በዚህ ሳምንት መግቢያ ላይ ጃፓንን የጎበኙት የምስራቅ እስያ ከፍተኛ የዩናይትድ ስቴትስ ዲፕሎማት ሶል ውስጥ በዛሬው ዕለት ከደቡብ ኮሪያ ከፍተኛ ባለስልጣናት ጋር ተገናኝተው ውዝግቡ በቶሎ ሊፈታ እንደሚገባ ማሳሰባቸው ተሰምቷል። የምስራቅ እስያና ፓሲፊክ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ዴቪድ ስቲልወል እንደገለጡት የሁለቱም ወዳጅ የሆነችው ዩናይትድ ስቴትስ ሁለቱም አገሮች ውዝግባቸውን ለመፍታት የጀመሩትን ጥረት በምትችለው ሁሉ ትረዳለች።
እንደ አውሮፓውያን የዘመን አቆጣጠር በ2008 ዓመተ ምህረት በህንዷ ሙምባይ ከተማ ውስጥ በተፈጸመው ጥቃት እጁ አለበት ብላ ዩናይትድ ስቴትስ በዓለም አቀፍ ሽብርተኝነት የፈረጀችውን አክራሪ ሙስሊም የፓኪስታን ፖሊሶች በቁጥጥር ስር መዋላቸው ተገለጠ። ህገወጡ ነውጠኛ ቡድን ላሽካር ኢ-ታይባ መስራችና የታገደው ጃማት ኡዳዋ የረድኤት ክንፍ በላይ ሀፊዝ ሳኢድ በቁጥጥር ስር የዋለው በፑንጃብ ከተማ ወደ ሆነችው ጁሪያን ዋላ በሚያመራበት ወቅት መሆኑ ተመልክቷል። ከዚያም ወደ ክፍለ ግዛቱ የጸረ ሽብርተኝነት ፍርድ ቤት ተወስዶ በማረፊያ ቤት እንዲቆይ ተበይኖበታል።
ፓኪስታን በአንድ በስለላ የተጠረጠረ ህጋዊ ዜጋ ላይ ያስተላለፈችውን የሞት ፍርድ እንደገና እንድትመረምር ዓለም አቀፉ የፍትህ ፍርድ ቤት በዛሬው ዕለት ጥያቄ መጠየቁ ተገለጠ። በስለላ የተጠረጠሩትና በጡረታ ላይ የነበሩት ህንዳዊው የባህር ኃይል መኮንን ኩልባሻን ጃድሃቭ ፓኪስታን ውስጥ በቁጥጥር ስር የዋሉት እንደ አውሮፓ አቆጣጠር ባለፈው መጋቢት 2016 ዓመተ ምህረት ከሶስት ዓመት በፊት መሆኑም ታውቋል። ህንድ ጃድሃቭ የተጠረጠሩበትን የስለላ ወንጀል ስታስተባብል የቀድሞ የባህር ኃይል መኮንን የታሰሩት ኢራን ውስጥ በግል ንግድ ስራ ላይ በነበሩበት ወቅት ነው ብላለች። ፓኪስታን የጄኔቫን ስምምነት መጣሷንም በመጥቀስ ህንድ ማስተባበያዋን ታጠናክራለች።
አንድ ታጣቂ በኢራቋ የኩርዶች ከተማ ኤርቢል ውስጥ በሚገኝ የምግብ ቤት ውስጥ በዛሬው ቀን በፈጸመው ጥቃት እስካሁን በተረጋገጠው መሰረት አንድ የቱርክ ዲፕሎማት መገደሉን መንግስታዊው የቱርክ ዜና አውታር ዘገበ። መንግስታዊው አናዶሉ ዜና አገልግሎት እንደዘገበው የቱርክ ምክትል ዋና ቆንስላ የነበሩት ዲፕሎማት ኤርቢል ውስጥ በሚገኘው የቆንስላው ጽሕፈት ቤት በስራ ገበታ ላይ ሳሉ ነበር። በሌሎች በርካታ ሰዎች መገደላቸውና መቁሰላቸው የተዘገበ ቢሆንም እስካሁን ግን የሞቱትም ሆነ የቆሰሉትን ሰዎች ቁጥር በትክክል ማወቅ አልተቻለም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ክብራና ክብራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ
አሉላ ከበደና
አዲስ አበበ ነን።
ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 25 እና 30 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እና በአዲስ አበባው የሃዱ ሬዲዮ FM 94.3 ላይ እንገኛለን። በትላንቱ ግብዣችን መሰረት የFM አድማጮቻችን ያደረሳችሁን ኢሜሎች በርከት ብለው ደርሰውናል። ሌሎቻችሁም ተከታተሉ፣ ጻፉልን። ታዲያ
አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናስታውስ።
የሁለቱ ወገኖች በጋራ አገሪቱን የመምራት ዋናው አስፈላጊነት በመካከላቸው የነበረውን ልዩነት በመቅረፍ እንደ አንድ አካል ሆኖ አገሪቱን እንዲያስተዳድሩ ነው።
የሰማችሁት የአምባሳደር መሐመድ ድሪር ድምጽ ነው። ቀደም ብለን እየጠቆም ነው የሱዳን ጉዳይ ላይ የሰጡትን አስተያየት ቆየት ብለን በመጽሔቱ እናቀርባለን። አሁን የዕለቱን አብይ ርዕስ
ቀደም ሲል በዜናው እንደተገለጠው የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንዱን ወገን ብቻ ተግባራዊ ከማድረግ እንዲቆጠቡ ምርጫ ቦርድ አሳስቧል። ድርጊቱም የሕግ መሰረት እንደማይኖረው ገልጧል። ቦርዱ በሚቀጥሉት 5 ወራት የሲዳማን ሕዝብ በክልል ደረጃ የመደራጀት ጥያቄ በውሳኔ ሕዝብ እንደሚያስፈጽም ገልጧል። መልስካቸው አመሃ ዘገባ አለው።
የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ምሽት 3 ሰዓት ላይ ባሰራጨው የጽሑፍ መግለጫ ይፋ እንዳደረገው የሲዳማ ሕዝብ በክልል ለመደራጀት ያቀረበውን ጥያቄ በሚቀጥሉት 5 ወራት ውስጥ በሕዝበ ውሳኔ እንደሚያስፈጽም ይፋ አድርጓል። በሌላ በኩል ደግሞ ጥያቄውን የሚያራምዱት አካላት ጉዳዩ ተጓትቷል በሚል ቅሬታ በግላቸው የተናጠል ወይንም የአንድ ወገን እርምጃ ለመውሰድ ማቀዳቸውን በተለያዩ መገናኛ ብዙሃን ይፋ ሲያደርጉ መቆየታቸው ይታወቃል። ጥያቄውን በሕግ አግባብ ይዤዋለሁ የሚለው ምርጫ ቦርድ የአምስት ወራት እንዳለው ቢናገርም የሲዳማን ዞን በክልል ደረጃ ለማደራጀት ጥያቄ ያቀረቡት አካላት በነገ ዕለት በ11/11/11 የሲዳማ ዞን ክልል የሚሆንበት ቀን ነው ሲሉ አውጀዋል። ምርጫ ቦርድ ይህንን እንዴት ያየዋል የሚል ጥያቄ ቪኦኤ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ለአቶ ብሸት አየለ አቅርቧል።
ይህንን እንቅስቃሴ የሚመሩ ልሂቃን ፌዴሬሽን ምክር ቤትን አዋጅ 251/93 ጠንቅቀው ያውቃሉ ብዬ ነው የማስበው። እንደው የሕዝበ ውሳኔው ሳይሰጥ አይደለም፣ ሕዝበ ውሳኔው ተሰጥቶ እንኳን ቅሬታ ያለው ወገን ዝም ብሎ የፈለገውን አያደርግም። ለፌዴሬሽን ምክር ቤት ነው አቤቱታ የሚያቀርበው።
አቶ ብሸት ጨምረው እንዳስረዱት በዚህ ሕግ መሰረት የአንድ ወገን ውሳኔ ተወስኖ መተግበር አይቻልም።
እንዲሁም ደግሞ ይሄው ሕግ በጣም በአጽንኦት የሚያስቀምጠው ሌላ ነገር ምን አለ? ሕዝበ ውሳኔውን የጠየቀው ክልል ልሁን ያለው ምክር ቤት ጥያቄውን ያቀረበለት የክልል መንግስት ቢያዘገይበት ያችን አንድ ዓመት ጊዜ ማለት ነው፣ ቢያዘገይበት ሊያደርግ የሚችለው ነገር ምንድነው? እሱ አቤቱታውን በጽሁፍ ለፌዴሬሽን ምክር ቤት ማቅረብ ነው ያለበት። 2 ዓመት ሊፈጅ ይችላል ለፌዴሬሽን ምክር ቤት ይህን ጉዳይ መርምሮ ለመወሰን ይላል። ስለዚህ እኛ በዚህ ባለው ጊዜ ውስጥ ይህንን ሕዝበ ውሳኔ ለማደራጀት ኃላፊነቱን ይሄ ተቋም ምርጫ ቦርድ ማለት ነው ለመወጣት ከፍ ዝቅ እያለ ባለበት ሁኔታ እንደዛ አይነት ሁኔታ ለማድረግ መሞከር ሕጉም አያግዛቸውም። እኛ እንኳን እምቢ ብንል ነው እኛ እንኳን አናደርግም ብንል የክልሉም መንግስት አላደርግም ቢልና ቢከለክል እንኳን እንደዚህ አይነት የአንድ ወገን ውሳኔ ሊያደርጉ አይችሉም።
አቶ ብሸት ከዚህም ገፋ አድርገው ያላቸውን ማሳሰቢያ አክለዋል።
እኔ ለዛ አካባቢ ህዝብም ሆነ የውሳኔ ሀሳቡን እንዲሰጥ ለሚታገሉ ወገኖች በሙሉ የምመክረው ነገር ምርጫ ቦርድ እንደ ተቋም ይህን ጉዳይ ዳር ለማድረስ በጥንቃቄ እየሰራ ስለሆነ ሌሎች አላስፈላጊ ነገሮች ላይ ታቅቦ ከምርጫ ቦርድ ጋር በጋራ ለመስራት መሞከር ለጥያቄውም ለክልሉም ለሀገርም ይረዳል ብዬ አምናለሁ።
የቦርዱ ምክትል ሰብሳቢ እንደሚሉት በሀገሪቱ እየተካሄደ ከሚገኘው የለውጥ ስራ
በዚህ አቋያም ምርጫ ቦርድን እንደገና ንጻና ገለልተኛ አድርጎ ለማደራጀት እየተሞከሩ ካሉ ተግባራትና ክንውኖች አቋያ ይህን ስራ ለመስራት ቦርዱ ዘግይቷል የሚል እምነት የላቸውም።
የምርጫ ቦርድ ይህንን ህዝበ ውሳኔ እንዲያስፈጽምለት በደብዳቤ ጠየቀው ህዳር 12 2011 ዓ.ም ነው። ጥያቄው በደረሰው በአምስት ወር ማለት ነው። ስለዚህ እኛ እጅ ላይ የቆየ ነገር ከህዳር እስካሁን ድረስ ያለው ጊዜ ብቻ ነው። ክልሉ ጋር የተቀመጠው እውነት ነው፣ ህጉ ህገ መንግስቱ ላይ ክልሉ የህዝቡ ጥያቄ በደረሰው ወይም ህዝቡን የሚመራው ካውንስል ጥያቄ በደረሰው በአንድ አመት ጊዜ ውስጥ ህዝበ ውሳኔውን ማደራጀት አለበት ነው የሚለው። ስለዚህ አምስት ወር ጠረጴዛው ላይ አስቀምጦ ወደኛ ከላከው ለኛ ከደረሰን ጊዜ ጀምሮ ደግሞ ልክ ለክልሉ ምክር ቤት የሚሰራው ለኛ የሚሰራል ብለን ነው የምናምነው። ዋናው ነገር ህዝበ ውሳኔውን ለማደራጀት የተሰጠ አንድ ጊዜ ነው። ስለዚህ በእኛ እምነት አምስት ወር አለን ብለን ነው የምናምነው።
የቦርዱ የጽሁፍ መግለጫ እንደሚያመለክተው በሚቀጥሉት አምስት ወራት ውስጥ ቦርዱ ህዝበ ውሳኔውን ተግባራዊ ለማድረግ የሚያስችሉትን ተግባራት ዘርዝሯል። በሌላ በኩል ደግሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ምክር ቤት ከክልሉ መንግስትና ከዞኑ መስተዳደር ጋር በመመካከር በአሁኑ ወቅት የክልሉም ሆነ የዞኑ አስተዳደር ዋና ከተማ ሆና የምታገለግለው የሐዋሳ ከተማ የህዝበ ውሳኔ ውጤት የሲዳማን ክልል መሆን የሚያረጋግጥ ቢሆን በከተማዋ ላይ ሁለቱ አካላት የሚኖራቸውን መብትና ከዚህ ጋር በተያያዘ የሚነሱ የሀብት ክፍፍል ጥያቄዎችን የሚያስተናግዱበትን አሰራር አዘጋጅተው ለቦርዱ እንዲያሳውቁና ሌሎችም ተያያዥ የህግ ማዕቀፍ ዝግጅቶች የሚያስፈልጓቸውን ጉዳዮች አሰናድተው እስከ ሐምሌ 19 ቀን 2011 ዓ.ም በጽሑፍ ለምርጫ ቦርዱ እንዲያስታውቁ ተወስኗል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። በክልል የመደራጀት ጥያቄዎች የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን በአስረኛው ጉባኤ በጥናትና በህግ አግባብ እንደሚፈታ ባስቀመጠው ውሳኔ መሰረት ምላሽ ያገኛሉ ሲሉ የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ዛሬ በሰጡት መግለጫ አስታውቀዋል። የነገውን ሐምሌ 11ን በመጥቀስም ከሲዳማ የክልልነት ጥያቄ ጋር በተያያዘ በሐዋሳ ከተማ የሚፈጠር የጸጥታ ችግር እንደማይኖርም ርዕሰ መስተዳድሩ አጽንኦት ሰጥተው ተናግረዋል። በሌላ በኩል የሲዳማ ዞን ዋና አስተዳዳሪ የሲዳማ ህዝብ የምርጫ ቦርድ ስራ በትጋት እንዲጠባበቅ ሲሉ ነው ያሳሰቡት። ወጣቶች በምርጫ ቦርድም ሆነ በክልልና በዞኑ መንግስት መግለጫ እንደማይስማሙ ይልቁንም ሌላ የትግል አቅጣጫ እንዲጀምሩ የሚያደርጋቸው መሆኑን ተናግረዋል። ተጨማሪ ዘገባ ዮናታን ከሐዋሳ አድርሶናል።
የክልሉ ርዕሰ መስተዳድርና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ምክትል ሊቀመንበር አቶ ሚሊዮን ማቶስ እንዳሉት በክልል የመደራጀት ጥያቄዎች የሚፈቱት በህግ አግባብና ድርጅቱ ባስጠናው የጥናት ግኝት መሰረት ነው። በጥናቱ ላይም ድርጅቱ ለተከታታይ 10 ቀናት በአዲስ አበባ ከተማ በልዩ ሁኔታ የተወያየበት ሲሆን የጥናቱ ውጤትና የማዕከላዊ ኮሚቴው ውሳኔም የክልሉን ህዝብ ጥቅም የሚያስከብር መሆኑን ተናግረዋል።
ከክልሉ ጥያቄ ጋር ተያይዞ ለሰባት ወራት ኢትዮጵያ ውስጥ አሉ በሚባሉ ምሁራን ጊዜ ተወስቶ ጥናት ተካሂዷል። የዝጥናት መነሻ ለህዝቡ የሚቀርብ ነው የሚሆነው ማለት ነው። ስለዚህ በዚህ ላይ የተደረሰው ድምዳሜ ህዝቦችን የሚጠቅም መሆኑን ጥናቱ ሲካሄድም የጥናቱ ግኝቶችና የጥናቱ የመፍትሄ አቅጣጫዎች ራሱ ከህዝቡ የመጡ በመሆናቸው የህዝብ ፍላጎቶችን ያንጸባርቃል ብለን ለማየት የሞከርነው በማዕከላዊ ኮሚቴ ደረጃ። ስለዚህ ከዚህ ጋር ተያይዞ የሚታየውን ነገር ያው በየደረጃው ለክልሉ ህዝብ ለውይይትም ቀርቦ ምሁራንም ማብራሪያ ጭምር የሚሰጡበት ጉዳይ ነው። ምናልባትም በሚቀጥሉት ለሶስት ቀናትም ከዛ ቀጥሎ ባሉትም ተጨማሪ ማብራሪያዎች አጠቃላይ ሂደቱ ላይ ጭምርም የሚሰጥ ነው የሚሆነው ማለት ነው። ጥናቱ ላይ የመጡ የመፍትሄ አቅጣጫዎችም ከራሱ ከህዝቡ የመጡ የመፍትሄ አቅጣጫዎች ናቸው እና በእነዚህ መፍትሄ አቅጣጫዎች ላይ የተሻለውን አማራጭ የሚባለውን ማዕከላዊ ኮሚቴ መርጠው ውሳኔ ላይ ደርሷል። ስለዚህ እሱ ዝርዝሩ መቅረብ በሚገባ አግባብ የሚቀርብ ነው የሚሆነው ማለት ነው።
ለክልሉ መንግስት ቴሌቪዥን በሰጡት ጋዜጣዊ መግለጫ ብሔራዊ ምርጫ ቦርድም ትላንት ማምሻውን የሲዳማን የክልልነት ጥያቄ በተመለከተ የሰጠው መግለጫ ከማዕከላዊ ኮሚቴው ውሳኔ ጋር የሚጣጣም መሆኑን የተናገሩት ርዕሰ መስተዳደሩ ከሐምሌ 11 ጋር በተያያዘ በሐዋሳ ከተማ የጸጥታ ችግር ይፈጠራል በሚል በከተማ ነዋሪ ዘንድ ስጋት ያደረበት ሲሆን የሲዳማን የክልልነት ጥያቄ በተመለከተ በሐዋሳ ከተማ ምንም የሚፈጠር ችግር የለም ብሏል። ይልቁንስ ህዝቡ እንዲረጋጋም ጠይቀዋል።
ምርጫ ቦርድ ለሰጠው ያው የስላማ የክልል ጥያቄ ደረሰበት የሚታወቅ ስለሆነ የማዕከላዊ ኮሚቴው ውሳኔ ጋርም አብሮ የሚሄድ ነው ማለት ነው። ጊዜውንም በሚመለከት ላይ ሪፎርሞች ውስጥ እንዳለፈ አንስተው ግን ደግሞ አሁን ባለው ላይ ድርጅቱን በማጠናቀቅ ጥያቄውን ማስተናገድ ሂደት ውስጥ እንደገባ በቀሪ 5 ወራት ውስጥ መጨረስ እንደሚችል ለገለጸ ማዕከላዊ ኮሚቴው ውሳኔና የምርጫ ቦርዱን አንድ ላይ አገናኝቶ ማየት የሚቻል ነው የሚሆነው። አራ ከተማም ሆነ በዙሪያ ላይ ያለው የስላማ ህዝብ ሰላም ወዳድ ህዝብ እንደመሆኑ መጠን አመት ውስጥ ስናርግ ብዙ አንድ ጊዜ የሚገረብቱ ነገሮች በሚመጡበት ጊዜ ህዝቡ ካለው አጠቃላይ ባህልና እሴት ተነስቶ ለከፋ ችግር ሳንጋለጥ አመቱን ማለፍ ይለናል ብለን ነው ማለት የምንችለው። የአዋሳ ከተማን ጸጥታ ከማረጋገጥ አንጻር ብዙ የተሰሩ ስራዎች አሉ። ይህም ለውጦችን እያመጡ ቀጥሏል። ወደፊትም ተጠናክሮ የሚቀጥል ነው የሚሆነው እና አዋሳ ከተማ ነዋሪም ለዚህ ላሳየው ትብብር በጣም ከልቤ ነው ማመስገን የምፈልገው። አሁንም ስጋቱን ሁሉንም የምንጋራው ነው። የከተማ ነዋሪ ወደ ስጋት የሚጥሉ ጉዳዮችን በቅርበት የተከታተልን ከህዝቡ ጋር ሆነን ምላሽ ለመስጠት ሰፊ ስራዎችን ስንሰራ ነው የቆየ ነው። በተለይም ከስዳማ አንጻር የተነሳውን ጥያቄ ተንተርዞ ስጋት ውስጥ የሚያስገቡት ነገሮች እንዳሉ የሚደመጡ ነገሮች አሉ። ግን ደግሞ ስዳማ ጥያቄውን ሰላማዊ በሆነ መልኩ ሲያቀርብ ነው የቆየው። አሁን ባለበት ሁኔታ የከተማችንን ጸጥታ የሚያውቅ ነገር ይፈጠራል ብለን የምንጠብቀው ነገር የለም። ከሐምሌ 11 ጋር ተያይዘው ብዙ ስጋት ውስጥ የሚጥሉ ነገሮች የሉም የሚል ነገር ነው እየገለጽኩ ያለሁት ማለት ነው።
በሌላ በኩል የስዳማ ዞን ዋና አስተዳዳሪ አቶ ቀርጫውቻ በበኩላቸው የክልልነት ጥያቄ በህገ መንግስቱ መሰረት ምላሽ እንዲያገኝ የብሔራዊ ምርጫ ቦርድ ስራ በመጀመሩ መላው የስዳማ ብሔር ተወላጆች የስዳማ ዞን ከክልሉ መንግስትና ከደኢህዴን ጋር በመሆን በጥያቄው ዙሪያ በጋራ እየሰሩ እንደሚገኙና ምርጫ ቦርድ በአምስት ወራት ጊዜ ውስጥ ህዝበ ውሳኔ እንደሚያደርግ በመግለጹ መላው የስዳማ ተወላጆችና ወጣቶች ጉዳዩን በትዕግስት እንዲጠብቁ ጠይቀዋል። ቦርዱ ውሳኔ ህዝብ በማደራጀት ዙሪያ ከስዳማ ዞንና ከክልል መንግስት ጋር በተለያዩ ጊዜያት መወያየቱን ያስታወቁት አቶ ቀርጫውቻ ውሳኔ ህዝብ 5 ወር ባልሞላ ጊዜ ውስጥ አደራጅቶ ለጥያቄው አፋጣኝ ምላሽ እንደሚሰጥም አስታውቀዋል። በሌላ በኩል የስዳማ ዞን የክልልነትን ጥያቄ አራማጅ መሆኑን የሚናገረውና የጀቶች አስተባባሪ ነኝ የሚለው ወጣት ሳሙኤል በምርጫ ቦርድ መግለጫም ሆነ በክልሉና በዞኑ መንግስት አቋም ወጣቶች እንደማይስማሙ ተናግሯል። ለስዳማ ጥያቄ ምላሹ እስከ ነገ ይሰጣል ብሎ እንደሚጠብቁም ተናግሯል።
የዞኑ ምክር ቤት ኃላፊነቱን ይወጣል ብለን እንጠብቃለን። ኃላፊነቱን ይወጣል ብለን ስንል ከዚህ ቀጥሎ ላለው ፍቺዎች የንብረት ክፍፍልና ሌላ ነገር ስለምኖር ከመንግስት ጋር ደግሞ ግንኙነትን ለመመስረት እንደ ድልድይ ያገለግላሉ። ያ ድልድይ ሲኖር ነው የሚተገበሩት ብለን አስበናል። እንደ ህዝብ ግን እኛ በራሳችን ማንም ስለ ህዝብ ስለ እኛ የሚወስን የለም። ስለዚህ ህዝቡ እንደ ህዝብ ወስኗል። የወሰነውን ደግሞ ፋሲሊቴት የማድረጉ ጉዳይ የመንግስት ነው። ያንን በ11 ያረጋል ብለን እንጠብቃለን። አይ አናረግም የሚሉ ከሆነ ህዝቡ ሉዓላዊ ስልጣኑን በመጠቀም
የራሱን እድል በራሱ መወሰን እስከ መገንጠል የሚለው መብት አርቲክል 39 ተጠቅሞ ህዝቡ የራሱን ክልል በራሱ ማወጁ ከምንም በላይ ዋስትና ነው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን እናመሰግናለን። ሱዳንን እየመሩ ያሉት የጦር አዛዦችና ተቃዋሚዎቹ ዛሬ የሰላም ስምምነት ተፈራርመዋል። ምርጫ እስከሚያካሄዱ ድረስ የጋራ ወታደራዊና የሲቪል ምክር ቤት እንዴት ይቋቋም በሚለው ዝርዝር ላይም እየተደራደሩ ነው የተገለጠው ወይንም እንደተደራደሩ ነው የተገለጠው። ዝርዝሩን በተመለከተ ኢትዮጵያን ተወክለው ከአፍሪካ ህብረት ጋራ ሁለቱን የሱዳን ወገኖች ከሚያደራድሩት አምባሳደር መሐመድ ድሪር ጋራ ዘጋቢያችን እስክንድር ፍሬው ቆይታ አድርጓል።
በጣም አመሰግናለሁ ስለ ጊዜዎት አምባሳደር መሐመድ ድሪር። እርሶ እንግዲህ ጠቅላይ ሚኒስትር አብይ አህመድን በመወከል በአደራዳሪነት እየተሳተፉ ይገኛሉና ምንድነው ዝርዝሩ እስቲ ባጭሩ ይግለጹልን። መጀመሪያ አምባሳደር፣
ዋናነት የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ በዚህ በሱዳን ጉዳይ ላይ ከፍተኛ ትኩረት በመስጠት ይህንን ድርድር ከአፍሪካ ህብረት ጋር እያካሄድን እንገኛለን። ሁለቱን ወገኖች ለማቀራረብ በዋናነት በመካከላቸው የነበረው የመጠራጠር በተለይ ደግሞ በጁን እንደ አውሮፓውያን አቆጣጠር 3 ላይ የፈሰሰው የንጹሐን ዜጎች ደም ያገረሸው ጉዳይ ስለነበረ ከፍተኛ ጥረትን የሚጠይቅ ነበረ። አቀራርቦ ሁለቱን በአንድ ጠረጴዛ ላይ አምጥቶ ለማነጋገር በራሱ ማለት ነው። በአሁኑ ወቅት ሁለቱ ወገኖች በርካታ ስብሰባዎችን በጋራ አካሂደናል። አንዳንዶቹ በተናጠል ሁለቱን ወገኖች ለየብቻቸው ያነጋገርንበትም ሁኔታ አለ። አሁን እንግዲህ በዚህ ደረጃ ላይ ሆነን ዛሬ ላይ ቆመን ማለት ነው አንድ የጋራ ስምምነት እንዲፈራረሙ ተደርጓል። ይኸውም የሽግግሩን ወቅት የሚኖሩ መንግስታዊ መዋቅሮችን ያካተተ የፖለቲካዊ ሰነድ ነው። ይሄ ለቀጣይ ህገ መንግስታዊ ሰነድ ለሚባለው ከፍተኛ አስተዋጽኦ የሚያደርግና አገሪቱ የወደፊት እጣ ፈንታን በትክክል የሚያስቀምጥ ፍኖተ ካርታ ነው ማለት ይቻላል። ለምሳሌ ያክል የስልጣን ክፍፍሉ በምን መልኩ ይሆን፣ ሁለቱ ወገኖች በተራ በተራ የሚያስተዳድሩት ጊዜያት የተለየበት፣ አንድ የሚኒስትሮች ምክር ቤትም የሚመሰረትበት፣ የሚኒስትሮች ምክር ቤቱን እጩዎች የሚያቀርበው የትኛው ወገን ነው፣ በምን አግባብ ይጸድቃል የሚለውም የታየበት፣ አከራካሪ የነበረውና ወደኋላ ይዘግ የተባለው የጊዜያዊ የሽግግሩ ህግ አውጪው አካል ነው። ይሄኛውን ሁለቱም ወገኖች በእኛ በኩል ባስቀመጥነው ሀሳብ በመስማማት ከሶስት ወር ጊዜ ባላነሰ ወቅት የሚመሰርቱት ይሆናል። ይሄም በራሱ የራሱ የሆነ ድርድር ያስፈልገዋል ማለት ነው።
እንግዲህ በስምምነቱ መሰረት ለ21 ወራት የሽግግር ጊዜው በጀነራሉ ይመራል ወይ በጀነራል ይመራል፣ ለ18 ወራት ደግሞ በሲቪል ይመራል የሚል ነው ይመስለኛል። እና የሚኖሩ የሚኒስትርነት ቦታዎችን ክፍፍል ተደርጎባቸዋል።
አሁን የሁለቱ ወገኖች በጋራ አገሪቱን የመምራት ዋናው አስፈላጊነት በመካከላቸው የነበረውን ልዩነት በመቅረፍ እንደ አንድ አካል ሆነው አገሪቱን እንዲያስተዳድሩ ነው። ይኸውም በቀጣይ ለሚካሄደው አገራዊ ምርጫ አገሪቱን በማዘጋጀት በህዝብ ተሳትፎ የተመረጠ ዲሞክራሲያዊ የሆነ መንግስት ወደ ስልጣን ለማምጣት ነው ትልቁ ዓላማ። ሌላው ደግሞ በዚህ በሽግግር ወቅት በተለያዩ አካባቢዎች ያሉ ግጭቶችን በሰላማዊ መንገድ በድርድር ለመፍታት ነው።
አምባሳደር፣ ይሄ ድርድር በአፍሪካ ህብረትና በኢትዮጵያ በጋራ የሚመራ ነው፣ የሁለትዮሽ ነው አመራሩ።
ይሄ የሆነበት ምክንያት የኢትዮጵያ ብቻ ብለን ብንንቀሳቀስ የአፍሪካ ደግሞ በተናጠል ቢንቀሳቀስ ምንም ፋይዳ አይኖረውም ከሚል ብልህ የሆነ አስተዋይነት የተሞላበት የጋራ አረዳድ በመውሰድ የራሳችንን አጀንዳዎች በማዋሃድ እና እንደ አንድ አካል ሆነን በመስራት እንገኛለን። ዩኤስ አሜሪካን በተመለከተ ደግሞ ቪኦኤ ስለሆነ የማነጋግረው በሱዳን ላይ የተጣለ ሱዳን የአሸባሪ ወገኖችን የምትደግፍ አገር ናት የሚል መዝገብ ውስጥ ትገኛለች። ከዚህ መዝገብ ውስጥ ይህችን አገር ለማሰረዝ ደግሞ ከአንድ ዓመት ያላነሰ ዲፕሎማሲያዊ ጥረት ያስፈልገዋል። የአሜሪካ መንግስት በጎ ፍቃድን እያሳየ ነው። ስልጣኑ ወደ ሲቪሊየን ወይም ከተሸጋገረ ይሄንን ማዕቀብ ለማንሳት ፍላጎት እንዳለው ተገንዝበናል
ሲሉ እዛ ባሉት የአሜሪካ መንግስት ተወካይ አማካኝነት ነው፣ ድርድሩን እየተከታተሉ ባሉት የአሜሪካ መንግስት ልዑክ አማካኝነት ነው?
አዎ፣ በእነሱ አማካኝነት እንዲሁም የራሳቸው አምባሳደር ባይኖራቸው ሻርጄ ዳፌር ወይም ስራውን የሚያከናውን ከፍተኛ ዲፕሎማት አላቸው።
በቀጣይነት ደግሞ በህገ መንግስታዊ ሰነድ ላይ ውይይቱ ይቀጥላል ነው ያለኝ አምባሳደር።
በእርግጥ ይሄኛው ህገ መንግስታዊ ሰነድ ህገ መንግስታዊ የተባለበት ምክንያት የአገሪቱ ህግጋት አካል እንዲሆን ተፈልጎ ነው። በሌላ በኩል ደግሞ በአሁኑ ወቅት በፖለቲካ ሰነዱ ላይ የተነሱ ጉዳዮችን በዝርዝር ስራዎችን፣ ኃላፊነቶችን እና ተግባራትን የሚያስቀምጥ ስለሆነ የሽግግሩ ወቅት ፍኖተ ካርታ ነው ለማለት ይቻላል።
አምባሳደር መሐሙድ ድሪር የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛና አደራዳሪ ከካርቱም በስልክ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ነው።
እኔም በጣም አመሰግናለሁ። ቸር አምላክ ይጠማን።
መልካም ምሽት አምባሳደር።
እስክንድርን እናመሰግናለን። ከአምባሳደር መሐመድ ድሪር ጋር ያደረገውን ቆይታ ነው። ቆይታ ብዙ ጊዜ ፊት ለፊት ገጥ ለገጥ ስታወራ
በርቀት ነው ያወሩት፣ ሱዳን ናቸው ስላቸው።
ሌላው ያስገረመኝ ግን አምባሳደሩ አማርኛቸው እኔ መጀመሪያ የሱዳን የሶማሌ ሰው ግን አማርኛቸው እንደ ውጭ አይነት ነው መቀልጣፋ አማርኛ ተናገረ
በሪፖርተር በሪፖርተር ታውሳቸዋለሁ አዲሱ የባህል ሚኒስትርም የነበሩ ናቸው የስነ ጽሁፍም ሰው ናቸውና እሱም ተጨማሪ ውበት ነው ለሁሉም እንግዳችንንም እስክንድርንም እናመሰግናለን አድማጮች ባጭሩ እናስታውስ አሃዱ ኤፍኤም ሬዲዮ 94.3 ላይ እንገኛለን አሁን ወደ ቀዳሚው ዘገባ
ከዘገባው ቀደም ብሎ አጭር የዋና ዋና ዜና ላስተማ የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት ያንዱን ወገን ተግባራዊ ከማድረግ እንዲቆጠቡ ምርጫ ቦርድ አሳስቧል ድርጊቱም የህግ መሰረት አይኖረውም ብሏል ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምራው ቡድን ተወካዮች የስልጣን ክፍፍል የተመለከተ አንድ ስምምነት በዛሬው ዕለት ተፈራርመዋል ይሄ ስምምነት ከአልበሽር በኋላ በአገሪቱ የነበረውን ውጥረት ይቀንሳል ተብሎ ተስፋ ተጥሏል በታል ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባላት ደጋፊዎቻቸው ትናንት የተሰነዘረባቸውን ነቀፌታ ሲከላከሉ ታይተዋል በዚህ ላይ አሁን ቀጥሎ የምናቀርበው ዘገባ በይበልጥ ያብራራዋል ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በሚያንማር ጠቅላይ ጦር አዛዥ ሚን አውን ሄለንና በሌሎችም ከፍተኛ ወታደራዊ መሪዎች ላይ ማዕቀብ ደንግጎባቸዋል ዋና ዋና ዜና ይሄው ነው
አድማጮች ሁለተኛውን አጋማሽ በርዕሰ ዜናዎቹ ጀምረናል አሁን በርግጥ ወደ ቀዳሚው ዘገባ ቀደም ብለን በዜናዎቹ የተከስነው ርዕስ ነው ፕሬዚዳንት ትራምፕና ብዙዎቹ ደጋፊዎቻቸው የዩናይትድ ስቴትስ ምክር ቤት አባላት ትናንት በፕሬዚዳንት ትራምፕ ላይ የሰነዘሩትን ነቀፌታ ሲከላከሉ ታይተዋል ሲል ይንደረደራል ፕሬዚዳንት ትራምፕ በትዊተር ባስተላለፏቸው መልእክቶች አራት የተወካዮች ምክር ቤት አባላት የሆኑ ሴቶች በዩናይትድ ስቴትስ ላይ ነቀፌታ አቅርበዋል ሲሉ ወደ መጡባቸው አገሮች ይመለሱ ማለታቸው ብዙ ውግዘት ማስከተሉ የሚታወቅ ነው። አባባላቸውም ከዘረኝነት ታይቷል። ሶስቱም የምክር ቤት አባላት ሴቶች የአሜሪካ ዜጎችና እዚሁ አሜሪካ የተወለዱ ሲሆኑ ካለ አንዷ በስተቀር ሶስቱም ዩናይትድ ስቴትስ ውስጥ የተወለዱ ናቸው። ይህ ክስተት ታዲያ የፖለቲካንና ዘርን አስመልክቶ በአገሪቱ ያለው ክፍፍል ጎልቶ እንዲወጣ ማድረጉን የአሜሪካ ድምጽ ብሔራዊ ዘጋቢ ጅመለን ባጠናቀረው ዘገባ ጠቅሷል። አደረንች ፍሳይ ታቀርባለች።
ፕሬዚደንት ትራምፕ ዋይት ሃውስ ቤተ መንግስት ሆነው ሲናገሩ የተወካዮች ምክር ቤት አባላት የሆኑትን አራት ሴቶች እዚህ ደስተኛ ካልሆኑ ከሀገሪቱ መውጣት ይችላሉ ባሉት ላይ እንደ ጸኑ መሆናቸውን ገልጸዋል።
You look at what they've said. I have clips right here. The most vile, horrible statements about our country, about Israel.
የተናገሩትን እዩት ቅንጫቢዎቹን ይያለሁ። ስለ ሀገራችን ስለ እስራኤልና ስለሌሎች ያሉት በጣም ከይሲና መጥፎ ነው። የነሱ ፈንታ ነው። የፈለጉትን ማድረግ ይችላሉ። መሄድም እዚህ መቆየትም ይችላሉ። ነገር ግን ሀገራችንን መውደድ ይገባቸዋል። ስለ ሀገሪቱ ጥቅም ነው መስራት ያለባቸው።
በአራት ነጮች ያልሆኑ ዲሞክራቶች ላይ ያነጣጠረው የትራምፕ አባባል ሰፊ ነቀፌታ አስከትሏል። ነቃፊዎች ዘረኛ አባባል አድርገው አይተውታል። በሕግ መወሰኛው ምክር ቤት የውዳኑ ዲሞክራቶች መሪ ቻክ ሹመር
I think what President Trump did was just despicable to appeal to the worst in human instincts.
እንደሚመስለኝ ፕሬዝዳንት ትራምፕ የሰሩት ነገር ሊናቅ የሚገባው ነው። አሜሪካን ለመከፋፈል እዚህ ደረጃ መውረድ የትኛውም ፕሬዝዳንት አድርጎት አያውቅም።
በአሁኑ ወቅት በድምጽ ብልጫ እየመሩ ያሉት ጆ ባይደን የሚገኙባቸው ለፕሬዝዳንትነት እየተወዳደሩ ያሉት በርካታ ዲሞክራቶችም በፕሬዝዳንቱ አባባል ተቆጥተዋል። በአይዋ ክፍለ ግዛት የምርጫ ዘመቻ በማካሄድ ላይ ያሉት ጆ ባይደን
There's never been a president in American history has been as so openly
በአሜሪካ ታሪክ የዚህን ሰው ያክል በግላጭ ዘረኛና ከፋፋይ ፕሬዝዳንት ታይቶ አያውቅም። አስቡ እንግዲህ በአለም ደረጃ ሊኖረው ስለሚችል መልእክት።
አንዳንድ ሪፑብሊካውያንም ፕሬዝዳንቱ ሀገሪቱን ለመከፋፈል እየሞከሩ ነው በማለት ነቅፈዋል። Republican Senator Mitt Romney.
I wish we'd have moved past it, but I'm afraid that with the comments that have been hurled
ይህን በእናልፈው ደስ ባለ ነበር ነገር ግን በእሰጥ አገባው ጭቅጭቅ ምክንያት ለብሔራዊ መንፈሳችን አፍራሽ ወደ ሆነው ከፋፋይነት ተመልሰናል።
በሕግ መወሰኛው ምክር ቤት የብዙሃን ሪፐብሊካውያን መሪ ሚች ማኮኔል የአደባባይ ሰዎች አነጋገራቸውን እንዲያለዝቡ ጥሪ አቅርበዋል።
ፕሬዚዳንቱ ዘረኛ አይደሉም። ፕሬዚዳንቱ ዘረኛ አይደሉምና የሚሰማው ነገር ሁሉ ለሀገሪቱ ጥሩ አይደለም። ነገር ግን ከተለያዩ ርዕዮተ ዓለማዊ ነጥቦች ነው የመጣው ያሉት። ነጥቡ ይህ ነው።
ፕሬዚዳንት ትራምፕ ካነጣጠሩባቸው አራት የምክር ቤት አባላት ሴቶች አንዷ ዲሞክራቷ አሌክሳንድሪያ ኦካሲዮ ኮርቴዝ ናቸው። አሜሪካውያን ፕሬዚዳንቱ በሚሰነዝሯቸው ጥቃቶች እንዳይዘናጉ ጥሪ አቅርበዋል።
And so the first note that I want to tell children across this country is that
በሀገሪቱ ላሉ ልጆች በቅድሚያ ለለው የምፈልገው ነገር ፕሬዝዳንቱ የሚሉትን ቢሉም ይህች ሀገር የናንተ ነች የሁላችንም ሀገር ነች።
አሁን በፕሬዝዳንቱና በዲሞክራቶች መካከል የሚታየው ንትርክ በመጪው ዓመት በሚካሄደው ፕሬዝዳንታዊ ምርጫ የሚከሰተውን ሁኔታ አመላካች ነው።
አድማጮች አዳነች እናመሰግናለን። አድማጮች ወደ ተከታዩ سنሻገር ሳምንታዊው ኢትዮጵያውያን በአሜሪካ አዲስ ዜማ በጣም ወደዋለሁ።
ዜማው ጥሩ ነው። 15 ቀናዊው ይባላል።
በ15ቱ ቀን የሚመጣው ከሌላ ፕሮግራም ጋር ይፈራረቃል። እንግዲህ ባለቤት ተይዞ የሚባለውን አንተ ራስህ ገምታለህ።
እንደምታውቀው እንግዲህ በሺ የሚቆጠሩ ኢትዮጵያውያን ለአንድ ሳምንት ከከረሙባት ከአትላንታ በጥሩ ነው የተመለስኩት። ከዛ ያስኩትን ነው የፌዴሬሽኑ የዘንድሮ የክብር እንግዳ የኔም እንግዳ ሆነዋል። በጣም ታዋቂ ናቸው። ኢትዮጵያን በብዙ አቅጣጫ በኳሱ ማለት ያስጠሩ እንግዳዬ ናቸው። አሜሪካን የሚኖሩት ከ15 ዓመት በላይ ከነ መንግስቱ ወርቁ ከነ ፍሳ ከነ ሉቻኖ ጋራ የተጫወቱና ኢትዮጵያን ያስጠሩ ታዋቂ የእግር ኳስ ሰው ናቸው። አሜሪካ በመኖራቸውና አጋጣሚም ስለአገኘሁት
ኢትዮጵያን በአሜሪካ ሆነዋል። ግሩም
ሰላም ደህና ነው እሺ
ማን በል
ቻንዛ
አንተንም ማቅ የለም በደንብ ስለማቆ ነው የጠየቁ እንኳን ለዚህ ሰዓት አደረሰ እንኳን ደም ደስ ያለ የክብር እንግዳ ሆነ ለመሸለም
እንኳን አብሮ ደስ ያለን ታውሮማውን ሰግነው
እንዴት አገኘው በጠቅላላ ጨዋታውን የዘንድሮውን ከዚህ ቀደም ተመጣለህና ዘንድሮ ደግሞ እንደታየው
ጥሩ ነው በየጊዜው መቼም አንዳንድ ነው ችግር ቢኖርበት ነው በየጊዜው የህዝቡን ብዛት የተጫዋቾቹም አብሮ የመጫወትና አብሮ አለን ባህላቸውን በተለይ እየተበቁ ከጊዜ ወደ ጊዜ የሚያሳዩት የጨዋታ ብስለት ጥሩ እንትን ያለውና እንግዲህ የበለጠ በራሳቸውም ትግል በቤተሰብም ትግል ራሳቸውን በሚያሻሽሉ እዚህ ያለ ውድድር ውስጥ ገብተው ከዛ ማልፎ ደግሞ በየትምህርት ቤት ስኮላርሺፕ ማግኝተው ለመጫወት ይሄ ብዙ ድል ይከፍላቸዋል።
ምናልባት ከነዚህ ከ33 ቡድኖች ተውጣጥቶ አንድ ጠንካራ ቡድን ለመፍጠር ይቻል ይሆን ወይ? ይሄን እንዴት ታየዋለህ?
ወደፊት ታስቦ መሆን አለበት። ማለት ያው ዝም ብሎ ከዚህ ካሉት ካርጎ ነው አንድ ትንሽ ግይታት አድርጎ ለማድረግ በጣም አስቸጋሪ ነው የሚሆነው። እና ከድሜ ጋር የሚመጣ ነው። እዚህ ደግሞ ያለ የሥራ የጥናት ነው እንደዚህ አይነት ብዙ ችግሮች ነገሮች ስላሉ ዛሬ ብልጭ ያለው ደግሞ ነው ነገ ሎድ ይበዛበትና እንትን አይከተልም። እና አንድ የተጠናከረ ነገር ኖሮ እንዳልኩት ትምህርት ገብተው ነው ውድድር ውስጥ ገብተው ያለ ውድድር ውስጥ ከዛ በተወሰነ ያለ ድጋፍ ይደረግላቸው ቢቀጥሩ ሞር ውጤት ሊመጣ ይችላል። እኔ አዲስ አበባ ሆኜም አይቻለሁ ከዚህ ተመርጠው እዛም የመጡትና ምንም እንትን አያደርግም። ሞራል ሊሆን የሚችለው ማለት ለጤና እዚህ ድረስ ራስን መጠብቆ እንደዚህ ለመድረሱ ጥሩ እንትን እንደሚሆነው ግን ምሳሌ ሆኖ በተለይ ለሀገራችን እንትን እዛ ለመቅረብ ትንሽ ጥረትና ትግል የሚጠይቅ ይመስለኛል።
የት ነው አሁን ብዙ የምትኖረው? ኑሮህ እንዴት ነው?
እኔስ ሳንዲያጎ ነው ያለሁት። አንድ የግል ስራ ውስጥ ነው የምሰራው። ደሞ ነን ፕሮፊት ኦርጋናይዜሽን አለኝ የራሴ አፍሪካን ሶከር ኢን ዘ አትሌቲክ አሶሲሽን የሚል እንትን የዛሬ 14 አመት ነን ፕሮፊት ኦርጋናይዜሽን ተከፈተ። እሱ ላይ እያተኮርኩ ነው ያለው ልጆቹን ነው ለመርዳት።
ምንድን ነው የሚሰራው ድርጅቱ?
ህጻናትን ሰብስቦ እንትን ማድረግ ነው። ቤዚክ የሆኑ ነገሮችን ስፖርት አው ማስጠናት ነው። ጥቃቅን ነገሮች አሉ። አንተ ፕሮፌሽናል ሆነህ ወይንም ደግሞ ከብዙ ልምድ በኋላ መታገኛቸው ጥቂት ነገሮች አሉ። ብዙ ጎልተው የማይታዩ ለሌሎች እነዛን ነገሮች ብታስይዛቸው ትልቅ ደረጃ ላይ ደርሰው ጥሩ ውጤት ሊያመጡ የሚችሉበት እንትን ለማድረግ ቮለንተሪ እየሰራው ነው ያለሁት። ችግሮችም አሉ። ቤተሰብ ልጆቹን ለማምጣት ፕላስ ደግሞ ትንሽ ቀለምህ ነጣ ሲል ነው ወደዛ እንትን ያረጋል እንጂ የአምኑ ይመቀበል። እኔ ለምሳሌ በብዙ መልኩ ሊቀበሉ የሚችሉበት ብዙ ሁኔታዎች አልፈያለሁ። እዚህ ሀገር መጥቼ ፉል ስኮላርሺፕ ነው ነው የመጀመሪያ አፍሪካዊ ሆኜ ነው ፉል ስኮላርሺፕ ዩሲኤልኤ ተሰጥቶኝ በኳሱ ነው እንትን ያልኩት። የፊፋ የመጀመሪያ አፍሪካዊ ነው ፊፋ ላይሰንስ ዲጄ ነው ሰባ እንትን ያደረኩት እና ላይሰንስ ኮቺንግ ነው የፊፋ ነው ዛስ ሃይስት።
እንደ ኮች መታ ግን ማን ቡድን ማን ቲም አሰለጠንክ? ምን አደረክ በዛ ኤሪያ እስቲ ላድማጅ
ነው ኢትዮጵያ ፈር እዚህማ እንደውም የኔ ጁኒየር የሆነው ነበር ስቲቭ ሳምሰን የሚባለው የአሜሪካን ፉትቦል እንትን የብሔራዊ ቡድን አሰልጣኝ ምክትሉ ዚግ ስሚዝ የሚባለው ዩሲኤልኤ ነው የኔ ጁኒየር የነበረ እሱ ነበር ምክትል ሆኖ እንደነ ሳንደርስ እንደ ጋላክሲ 15 አመት ሙሉ እንትን ያደረገ ነው። እኔ አዲስ አበባ ሲሄድ እነሱ ነው ወክያቸው ነው የሄድኩት።
ቤተሰብ እዚህ ነው ያለው ከማን ጋር ነው?
አዎ ሳንዲያጎ አለኝ አብረን ያለ ነው።
ልጆች
አሉኝ አራት ልጆች አሉኝ።
ባለቤቴ ትሰራለች?
አዎ ልጄ መጀመሪያ ዶክተር ናት ነው የሚቀጥለው አሁን ማስተርሷን እና ሁሉም እንደቆ በኮሌጅ ሌቭል ላይ ነው ያሉት።
አሁን ሳንዲያጎ ነው የምትኖረው? በአሜሪካ ደግሞ ያሉ ስቴቶች በሙሉ ኢትዮጵያውያን አንዳንድ ቡድን ከየስቴቱ ይኖራቸዋልና ወደ ፌዴሬሽኑ ጠጋ ብለህ ለመስራት አንድ ቲም ይዘህ ለመምጣት ያሰብከው ነገር የለም ወይም አላመች?
አይ በመሰረቱ ይሄ በ84 ነው እዚህ የተመሰረተው ይሄ ክለብ። እኔ ከሱ 15 አመት በፊት በ69 ነው የመጣሁት እዚህ የመጀመሪያው የኢትዮጵያው ቡድን ተጫዋች ሆኜ ነው የመጣሁት ነው እና እንደዚህ እንኳን ይሆናል ብዬ አልገመትኩኝም። ግን ግምት ነበር አላማ ነበር አላ አይደለም ያገር እንትን ተጫዋቾች ወይንም ሰው በማየት እንደና ለማሰልጠን በምትሞክርበት ጊዜ ትንሽ ነው እንትኖች አሉ እንግዲህ የመቀበል ሁኔታዎች አሉ
ያገርን ጉዳይ
አው እና ብዙ ነው ዘማድሳባም ብዙ የተሞከረ ነገር ነበር። እንደውም ፌደሬሽኑን በ84 ነው አፍርሰው ነው በአዲስ መልክ እንዲሰሩ ነው እየሰጠውት ማስተያየት ነበር። አጋጣሚም ሊሆን እንደሆነ ማላቅም ግን እንደዛ ፈርሶ እኔም የዛ ስራ አስኪያጅ ኮሚቴ ውስጥ ሆኜ ነበር። ግን
ይህን አሉ አቶ ሸዋን ግዛው ከአዲሱ ጋር የጀመሩት ውይይት ሰፋ ያለ ነው። አድማጮች፣ የአዲሱን እንግዳ የቀድሞውን የኢትዮጵያ ብሔራዊ ቡድን ተጫዋችና የዘንድሮውን የኢትዮጵያውያን በሰሜን አሜሪካ የእግር ኳስ ፌዴሬሽን እንግዳ አቶ ሸዋን ግዛውን እና አዲሱን እናመስግንና ሙሉ ዝግጅታቸው በድረገጻችንና በፌስቡክ ላይ ይገኛል። አሁን ዲሞክራሲ በተግባር አድማጮች፣ የዛሬው ዲሞክራሲ በተግባር በፌዴራሊዝምና በተያያዙ ጉዳዮች ላይ ያተኩራል። በርከት ያሉ ዘገባዎችንም ያካተተ ነው። ዛሬ ታዲያ አዘጋጁ ሰለሞን አባተ ነው። እዚህ ስቱዲዮ አብሮኝ ይገኛል። ሌሎች ዘገባዎችንም አካቷል። ሰለሞን እጅ ከምን?
እጄ ከዲሞክራሲ፣ እጄ ከፌዴራሊዝም።
እሺ።
ታሪክ እንደምታውቀው አሉላ፣ በአሁኑ ጊዜ በኢትዮጵያ ውስጥ ትልቁ የመነጋገሪያ ነጥብ ኢትዮጵያ ያለችበት የመንግስታዊ አወቃቀር የሀገር አወቃቀር ጉዳይ ነው እና በተለያዩ መድረኮች ንግግሮች፣ ውይይቶች ይካሄዳሉ እየተካሄዱ ናቸው። እነዛም ቀጥለዋል። አሁንም ሰሞኑን መቀሌ ላይ አንድ መድረክ ተዘጋጅቶ ነበርና በዚሁ በፌደራሊዝም ጉዳይ ላይ ንግግር ተደርጎ ነበር። ይሄ የኢትዮጵያ ፌደራላዊ አወቃቀር አንዳንዶቹ ቋንቋን መሰረት ያደረገ ይሉታል፣ ሌሎች የዘር ፌደራሊዝም ይሉታል፣ ሌሎች የጎሳ ፌደራላዊ ስርዓት እያሉ ይጠሩታል። በፖለቲካ ትንታኔያቸው የሚታወቁት ፕሮፌሰር ህዝቅኤል ጋቢሳ በዚሁ በመቀሌ ዩኒቨርሲቲው መድረክ ላይ የህብረ ብሔር ፌደራላዊ ስርዓት ሲሉ ጠርተውታል። እና በዚሁ በፌደራሊዝም እና ህገ መንግስታዊ ስርዓት በኢትዮጵያ በሚል ርዕስ በተካሄደ መድረክ ላይ ጥናታዊ ጽሑፍ አቅርበዋል። ከዚህ ጽሑፋቸው በኋላ መቀሌ ያለው ሪፖርተራችን ሙሉጌታ አስባሃ አነጋግሯቸው ነበረ። ተከታዩን ዘግቧል።
ብሔራዊ ጭቆና ያደረሰው የማንነት ጥያቄ ያስከተለው ነው በማለት ተናግሯል። ፕሮፌሰር ህዝቅኤል ጋቢሳ ቋንቋ መሰረት ያደረገ ስርዓት ሀገር ይበትናል የሚል ሐሳብ አልቀበለውም በማለትም ተናግሯል።
ይህ ሀገር የህብረ ብሔርን ፌደራሊዝም የመረጠው ፋሽን ስለሆነ አይደለም። ታሪካዊ ጥያቄ አለ፣ የብሔር ብሔረሰቦች ጥያቄ አለ እዚህ ሀገር። እነዚያን ጥያቄዎች ለመመለስ ከህብረ ብሔር ፌደራሊዝም የተሻለ የለም ብዬ ነው የማምነው። ይህንን የህብረ ብሔር ፌደራሊዝምን ታሪካዊ ጥያቄዎችን መልስ ለመስጠት ካልተጠቀምንበት አሁን ያለውን የህብረ ብሔር ፌደራሊዝም መዋቅር ዲሞክራሲን ወደ ውስጥ ካላስገባ ነው የመበተን አደጋ ከፍተኛ ነው የሚል ወረቀት ነው የጻፍኩት።
የፌዴራሊዝም ስርዓት በራሱ ችግሮች ፈጥሯል ብሎ እንደማያምኑ የገለጹት ፕሮፌሰር ህዝቅኤል ባለፉት 27 ዓመታት ግን ስርዓቱ በሚገባ በተግባር ላይ ባለመዋሉ የተፈጠሩ ችግሮች ሊኖሩ ይችላሉ ብለዋል። ህብረ ብሔራዊ ስርዓት አፍርሰህ ሌላ ስርዓት ለማቆም የሚደረግ ጥረት አይሳካም በማለት ገልጸዋል። የፌዴራሊዝም ስርዓት በኢትዮጵያ የነበረ ታሪካዊ የብሔር ብሔረሰቦች ጥያቄ ለመመለስ ዓላማ ይዞ የተቋቋመ ስርዓት ነው ብለዋል። ፕሮፌሰር ህዝቅኤል ግቢሳ በወንዞች ተራሮችና እንዲሁም ሐይቆች መሰረት ያደረገ አደረጃጀት ማቋቋም ይሻላል የሚል ሐሳብ ግን ከምን ተነስተን የሚል ጥያቄ ያስከትላል በማለት ገልጸዋል።
የህብረ ብሔር ፌዴራሊዝም በኢትዮጵያ ውስጥ ለነበረው ታሪካዊ የብሔረሰቦች ጥያቄ ለሚባለው ያለ መልስ ነው። ከዛ የተሻለ ሌላ መልስ ያለ አይመስለኝም። ይሄ በወንዝ ወይም በተራራ ወይም በሸንተረር በዛ መልክ ቢዋቀር ይሻላል የሚለው ከምን በመነሳት? ይሄኛው እኮ ብሔር ፌደራሊዝም እኮ ጥያቄው የብሔረሰቦች ጥያቄ ስለነበረ ለዛ መልስ ይሆናል ተብሎ ነው እንጂ እሱንማ ወደ 14ቱ ጠቅላይ ግዛትም ተመልሰን እሱን ፌደራል ለማለት እንችላለን። ያ ግን የሚያዋጣ አይመስለኝም፣ ምክንያቱም ታሪካዊውን ጥያቄ የሚመልስ አወቃቀር አይደለም።
ህገ መንግስት ትኩረት በማድረግ በሰጡት አስተያየትም የህገ መንግስቱ ረቂቅ ሲዘጋጅ አልተወከልንም የሚሉ አካላት ጥያቄ ፕሮፌሰር ህዝቅኤል ሲመልሱ በጊዜው በነበረ አደረጃጀት ከወሰድን ከተለያዩ የህብረተሰብ ክፍሎች ሴቶች፣ ወጣቶች፣ ምሁራንም ተሳትፏል ብለዋል። ነገር ግን ህጋዊ ውክልና ያልነበራቸው ሊሆን ይችላሉ ሲሉ ተናግሯል። በተቻለ መጠን ግን በቂ ውክልና እንዲኖር ተደርጓል በማለትም እምነታቸው ገልጸዋል። የሚሻሻል ነገር ካለውም ህገ መንግስቱ በሚያዘው መንገድ ማሻሻል ይቻላል ብለዋል። በኢትዮጵያ ህገ መንግስት አከራካሪ ስለሆነው አንቀጽ 39 መሻሻል አለበት ወይ ተብለው ተጠይቀው ይህ አንቀጽ የህገ መንግስቱ መልህቅ ነው በማለት መልሰዋል።
አዳዲስ የኢኮኖሚ ስርዓትን በሚመለከት የታክስ ስርዓትን በሚመለከት አንዳንድ ነገሮች ሊሻሻሉ ይችላሉ ወደፊት። ነገር ግን መሰረታዊ የሆነ መሻሻል ያለበት ህገ መንግስት አለ ብዬ አላስብም። እኔ አንቀጽ 39 በእኔ ግምት የዚህ ህገ መንግስት ዋነኛው መልህቅ ነው። አሁን ያለው የኢትዮጵያ ፌዴሬሽን በፈቃዳቸው ፈልገው አገርን የመሰረቱ ብሔርና ብሔረሰቦች አገር ነው። በፈለጉበት ሰዓት ደግሞ መውጣት ይችላሉ የሚለው መብታቸው ነው ፈቃደኛ አድርጎ እዚህ ሀገር የሚያስቀምጣቸው። እሱ ከተነካ ተገደበ ማለት ነው።
በሚቀጥለው ዓመት ስለሚካሄደው ሀገራዊና ክልላዊ ምርጫ አስመልክቶ ሲናገሩም ምርጫው ህገ መንግስቱ በሚፈቅደው መሰረት መካሄድ አለበት ነው ያሉት።
ለምርጫው የሚያስፈልጉ ነገሮች ሁሉ መደረግ አለባቸው። ለምሳሌ የምርጫ ህጉ ራሱ ለፓርላማ ቀርቧል የተባለው አለ፣ እስካሁን ግን በስራ ላይ የዋለው። ለመሆኑ ምርጫው የሚደረገው የሚቀጥለው ምርጫ የሚደረገው ባለፈው ህግ ነው ወይስ በአዲሱ ህግ ነው? አዲሱ ህግ ካልወጣ ደግሞ ነበረው በአምባገነን ስርዓት ህግ ነው የምንወዳደረው። አስቸጋሪ ነገሮች ነው። ዝምታው አደጋ ነው እንጂ መፍትሄ አይደለም ብዬ ነው የማስበው።
ካልሆነ ግን አሁን ያለውን መንግስት የስልጣን ዘመኑ ስለሚያበቃ ህገወጥ መንግስት ነው የሚሆነው በማለት ነው የገለጹት። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም።
አመሰግናለሁ ሙልጌታንም ፕሮፌሰር ህዝቅኤል ጋቢሳንም ለትንታኔውም ለቃለ ምልልሱም። በነገራችን ላይ አሉላ፣ ወደዚሁ ወደ ፌዴራሊዝም አወቃቀር ስርዓት እንመለስና ትክክል ናቸው ፕሮፌሰር ህዝቅኤል። ብዙዎች ሀገሪቱ ለአስተዳደር አመቺ በሆነ መልካ ምድራዊ አወቃቀር መደራጀት አለባት የሚሉ አሉ። እሳቸው ከሚሉት በአንጻራዊ ሁኔታ የክፍለ ሀገር አደረጃጀት ይመለስ የሚሉም አሉ። ሌሎችም ደግሞ አሉ ፍጹም ተቃራኒ የሆነ አቋም ያላቸው። ይህ የቋንቋ ፖለቲካ አስተዳደር መሰረዝ አለበት፣ እንደውም በህግ መታገድ አለበት ብለው የሚጠይቁም አሉ። አቶ በትሩ ገብረ እግዚአብሔር ዳላስ ቴክሳስ ይኖራሉ። ትብብር የኢትዮጵያ ማህበራዊ ድርጅቶች ስብስብ የሚባለው ተቋራጭ ቡድን አሁን የሱ መሪ ናቸው። በቅርቡ ይህንን ብለውን ነበር ለኛ ጣቢያ።
የኛ ትልቁ አላማ የኢትዮጵያውያን ሁለንተናዊ ሰብአዊ መብት እንዲከበር፣ የሁሉም ኢትዮጵያዊ ባህሉ፣ ቋንቋው፣ እምነቱ እንዲጎለብት እንደ ፍላጎቱ ተንቀሳቅሶ የመስራት፣ ንብረት የማፍራት፣ ህይወቱን የመምራት መብቱ የማስከበር እና እነዚህ መብቶቹ የዜግነት ግዴታዎችን በውል እንዲገነዘብ እና ለነጻነቱ መከራከር እንዲችል ማብቃት ነው እና ከዛ አንጻር ሲታይ አሁን በሀገራችን ያለው ሁኔታና ባለፉት አመታት እየተንከባለለ የመጣው በዘውግ ላይ የተመሰረተ የፖለቲካ አካሄድ ብዙ ችግር በሀገራችን ላይ እየፈጠረ በእውነቱ ከቁጥጥር የሆነ ደረጃ ላይ ደርሷል እንደምናየው። እና ችግሮቹን ስንገመግም የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህንን ነገር ካሁኑ እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሏል፣ ከመኖሪያው ተሰዷል፣ በብዙ የሚቆጠሩ ሰዎች ተገለዋል እና የሞቱትን ቁጥር ሚሊዮን እስኪ ሞላ መጠበቅ አለብን ወይ በአንዳንድ ሀገሮች እንደደረሰው። እና ይህን ነገር ችግሩን ህዝቡ ያውቀዋል፣ ግን የመፍትሄ ሀሳቦች ማመንጨት እና ህዝቡ ነቅቶ ይህንን እንዲከታተለው መቀስቀስ ለፖለቲካ ድርጅቶች ብቻ መተው የሌለበት ጉዳይ ስለሆነ እኛም በዚህ ጉዳይ ላይ ህዝቡ እንዲያስብበት ለኢትዮጵያ ህዝብ ጥሪ ማድረግ ያስፈልጋል በሚል ጠበብ ባለመልኩ ቢያንስ የፖለቲካ ድርጅቶች ለስልጣን የሚወዳደሩ አካሎች በዘውግ ላይ እንዳይመሰረቱ ቢደረግ በአንዳንድ ሀገሮች እንደተደረገው ችግሩን ለመቅረፍ ይረዳ ይሆናል በሚል በዚህ ላይ ያተኮረ ዘመቻ ነው የጀመረው።
አቶ በትሩን አመሰግናለሁኝ። ሌላም ከአቶ በትሩ ጋር የሚደጋገፍ አስተያየት የሰጡን አሉ። በቅርቡ ለአሜሪካ ድምፅ አሉላ ዲያቆን ዮሴፍ ተፈሪ ይባላሉ። ዴንቨር ኮሎራዶ ነው የሚኖሩት። በዚህ በዩናይትድ ስቴትስ በጣም ሰፊ በሆኑ እንቅስቃሴዎች የሚታወቁ ናቸው። እስከ ተወካዮች ምክር ቤቱ ድረስ እየሄዱ የሚሟገቱ ናቸው። የኢትዮጵያ አሜሪካውያን ዜጎች ምክር ቤት የሚባል ቡድን ሰብሳቢ ናቸው እሳቸው። ለምንድን ነው አሁን ያለው የቋንቋ ፖለቲካ አስተዳደር ኢትዮጵያን የማይጠቅመው የሚሉት፣ ደግሞስ መፍትሄው ምንድን ነው ይላሉ። የሚከተሉን አስተያየት ነበር።
3 ሚሊዮን የኢትዮጵያ ሕዝብ በገዛ ሀገሩ ስደተኛ ሆኖ ተፈናቅሎ ባለበት፣ በየቀኑ ሰዎች እየተገደሉ መነቃነቅ የማይችሉበት ሰርቶ ቤት መግባት የማይችሉበት ሁኔታ በሚከሰትበት ጊዜ ነገሩን ተከትሎ በሚጠናበት በሚታይበት ሪፖርት በሚደረግበት ጊዜ ሙሉ በሙሉ ጠንቁ በዚህ በዘር በተደራጀ የፖለቲካ አደረጃጀትና ይሄ ክልልም በሚባለው በአጠቃላይ በኢትዮጵያ ውስጥ ያለው አሁን የሰፈነው የኤትኒክ ፌዴራሊዝም እንደሆነ ዋና ምክንያቱ ራሱ መልስ እንዲሰጥ አድርጎታል ለዚህ ጉዳይ። እና በመጨረሻ ላይ ይህንን ነገር ትክክለኛ ሶሉሽን ሊያመጣ ይችላል ሀገራችን መነጋገሪያ ይሁን፣ ከዚህ ውጭ ሌላ መፍትሄ አለ፣ ሌሎችም ሀገሮች ተመክሮ እነሱ ካስገኙት ሌላም ሊገኝ የሚችል መፍትሄ አለ ተብሎ ቢባል መስማት እንፈልጋለን ያ መፍትሄ ምን እንደሆነ። እኛ አሁን ባለን ተጨባጭ ሁኔታ ግን ተጠያቂው ዋነኛው ጠንቅ በዚህ ጉዳይ ላይ የኢትዮጵያ የፈጠረችው ሌላ ዓለም ህዝብ የማይጠቀምበት ስርዓት በመሆኑ ይሄ በህግ ይታገድ በሚል ነው። እና እግረ መንገዳችንን ማንሳት የሚገባን ነገር ምንድን ነው? ይህ ማለት ኢትዮጵያ ከ80 በላይ ያሉ የተለያዩ ብሔሮች ያሏት ሀገር እንደመሆኗ ይህን ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በእነዚህ የተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ፣ የተለያዩ የኑሮ አያያዝ ሁሉ መበልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። ይህንን ይዞ ግን ወደ ፖለቲካ ስልጣን ፍለጋ መሄድ አሁን ኢትዮጵያ የገባችበትን ጠንቅ የበለጠ ማጠናከር ስለሚሆን ኢትዮጵያ ውስጥ ለውጥ ያስፈልጋል ብለን ካመን አሁን ያሉት ችግሮች ሁሉ የመጣባቸው ጠንቅ በዚህ የተነሳ መሆኑን ካረጋገጥን ለዚህ መፍትሄ የሚሆነው ሌሎች ሀገሮች ኢቭን አፍሪካ ውስጥ ያሉ ጎረቤት ሀገራት እንደ ኬንያ እንደ ሩዋንዳ አይነቶቹ በህግ ያገዱት ነገር ስለሆነ ይህም ደግሞ በስራ ላይ ከዋለ በኋላ ዘላቂ መፍትሄ ለነዚህ ሀገሮች ያበረከተ በመሆኑ ይህንን ጉዳይ ቅድሚያ ተሰጥቶት ጊዜ የማይሰጥ ነገር በመሆኑ አትሊስት ለውይይት ይቅረብ ብለን እኛም ቢቸግረን አሁን ሰላማዊ ሰልፍ ለመውጣትም የተገደድንበት ኢትዮጵያን ኤምባሲ ገብተን ከክቡር አምባሳደሩ ጋር መልካም ውይይት አድርገን ባለፈው ሳምንት በይፋ አቅርበናል ለጠቅላይ ሚኒስትሩ ይህንን ጉዳይ ትኩረት እንዲደረግበት እሳቸውም ቃል ገብተውልናል ለማድረስ እና ይህንን ነው እየሰራን ያለ ነው።
አቶ በቱ
አመሰግናለሁኝ። ዲያቆን ዮሴፍ ተፈሪን ተቀንጭ ባለገባችሁ ድምፅ ይቅርታ ጠይቃለሁኝ። ከፋይል አውጥተን ነበር ያንን ድምፅ ያሰማናችሁ። ይህንኑ በተመለከተ አሉላ፣ አሁን ያለው ሪፐብሊክ የመጀመሪያው ፕሬዚደንት የኢፌዴሪ ማለት ነው ዶክተር ነጋሶ ጊዳዳን በአንድ ወቅት አነጋግረናቸው ነበር በዚሁ በፌዴራሊዝምና በኢትዮጵያ አወቃቀር ጥያቄ ላይና ሁለቱንም ወገኖች ሚዛን ላይ ያስቀመጠ አስተያየት ሰጥተውናል። ባጭሩ ቀንጨብ አድርገን እናሰማችሁ ከፋይል ያወጣነው ድምጽ።
እኔ የምፈራው ኢትዮጵያ ናሽናሊዝምና ኤትኒክ ቤዝድ ናሽናሊዝም አለ። እነዚህ ሁለት ጽንፍ የሚሄዱ ከሆነ ኢትዮጵያ ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው፣ ኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው። የኢትዮጵያዊነት ስሜት ጥሩ ነው። አት ሴም ታይም የማንም ጉዳይን መከላከልም አለ። መብት እንዳይጣስ ፍትህ እንዲኖር ለራሴ ብሄድ መስራት አስፈላጊ ነው። ማንነቴን መጠበቅ፣ ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም።
ውይይቱ መቀጠል አለበት የሚል አቋም ያላቸው ደግሞ የኦሃዮ ዩኒቨርሲቲው ፕሮፌሰር የፖለቲካ ሳይንስ መምህር ብሩክ ኃይሉ ትናንትና እዚህ ስቱዲዮአችን ነበሩ። እሳቸውም እንዲሁ አይነት ሚዛናዊ የሆነ አስተያየት ለመስጠት ሞክረዋል ወይም ሰጥተውናል። ነገር ግን ወደ አንድ ወገን የበለጠ ያደላሉ።
ውይይቱን ሁሉም ቢሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይከዳል። አሁን አንተ በግል የተጠያቂ ፖይንትድ ሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁት። በሰው ልጅ መብት አምናለሁ፣ በኢንዲቪጁዋልም ሆነ በግሩፕ መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዛ ኤትኒክ ግሩፖች እያንዳንዳቸው የራሳቸው ቋንቋ፣ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ ግን እያደር እየዋለ ምንድን ነው የሚያደርገው? ወደ መበተን ነው የሚወስደው። ምንም ጥርጥር የለውም። ዩጎዝላቪያ፣ ስሎቬኒያዎች መጀመሪያ ነበርኩ አጋጣሚ 1991 ስሎቬኒያ ሲገነጥሉ ነበርኩ ለምሳሌ። ቀጠለ፣ ክሮኤሽያ ቀጠለ። ከዛ ዘርቢያኖች የመጨረሻ ናቸው። አሁን ዘርቢያኖች ፓን ዩጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቀሰው ራሳቸውን መንግስት ያቋቋሙ ዘርቢያኖች ስድስተኛ ሲወጡ ማለት ስድስት ስቴት ነበራቸው። ቦዝኒያ ሄርዘጎቪና ሶስተኛ ሄደ። ሞንቴኔግሮ ከዛ በኋላ ነው። ሁሉም ተበተኑ። ይሄ ምንድነው? ያ ዳይናሚዝሙ ነው። ይሄው እንግዲህ ከዲሞክራሲ ከነጻነትም ጋር ነው የሚመጣው። የኛ ዲሞክራሲ ይሄንን ያጎላው አውጥቶታልና እየጎዳንም ነውና አገሪቷን ወደ መበታተን ሊወስዳት ይችላል ነው ማለት። ስለዚህ መፍትሄው ምንድነው ላልከው፣ የእያንዳንዳችን ኤትኒክ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው የምናቸው፣ ግን ክልሉን በተመለከተ እንደገና ቢታይ እንደውም ኢትዮጵያዊነት ስሜት እንዲሰማቸው እየተቀላቀሉ ከሁሉ ጋር እየተያዙ ቢሆን ይመረጣል ብዬ እገምታለሁ። አንድ ይሄ ነው። ሁለተኛ ኢኮኖሚክ እድገት አገርን ግንብን ይሰራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል። ለስራ ፍለጋ ከአዲስ አበባ ተነስቶ አፋር ያለ፣ ከአፋር ተነስቶ ጅማ ይሄዳል። ያ ሲል መዋለድ መዋደድ ይመጣል። በዛ አገሮች እንደዛ ነው አውሮፓውያኖች ኔሽን ስቴትን መፍጠር የቻሉት ማለት ነው። ቅንጅቱ እሱ በዚህ ከቀጠል ጥሩ ሁኔታዎች ላይ ነው ያለነው። አቅጣጫው ኢኮኖሚው ላይ ችግር የለም፣ ፖለቲካው ላይ ነው ወደኋላ እየቀረ ነው። እሱም የነበረው ተጽዕኖና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጁ ጥሩ ነው። ግን ኢትዮጵያ ብቻ ካልን ደግሞ ብዙ ብሔረሰቦች በተለይ አናሳ ብሔረሰቦች ቅር መሰኘትና መብታቸውን የማስከበሪያም ሜካኒዝም የለንም። ደግሞ ላይኖራቸውም ይችላል። ያን ሁሉ ይታያልን። እንደገና ቢታይ ቢከለስ ጥሩ ነው እላለሁ።
አመሰግናለሁ ፕሮፌሰር ብሩክ ኃይሉን። እንግዲህ ይሄው ነው የዛሬ ዲሞክራሲ በተግባር አሉላ።
ሰለሞንና በዘገባው የተሳተፉትን በሙሉ እናመሰግናለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25ና በ31 ሜትር ባንዶች እንዲሁም በአሃዱ ኤፍኤም ራዲዮ 94.3 ዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ በቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።